ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማስተማር እንጀምራለን። በማስከተልም በተከታታይ የምናሰማቸውን ማንያውራ የነበረና ለምንስ ይዋሻል ጽሑፎችን በተከታታይ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የባህር ዳር ከተማ የጸጥታው ጥረት የቀጠለ መሆኑን ነዋሪዎች እየተናገሩ ነው። በባህር ዳር በግራንድ ሆቴል አጠገብ ረቡዕ ምሽት የፈነዳው ቦምብ በሆቴሉም ሆነ በከተማው የገና በዓልን አስመልክቶ ምንም አይነት የሙዚቃ ዝግጅት እንዳይደረግ ለተላለፈ መመሪያ ማስጠንቀቂያ ነው የሚሉ ወገኖች መኖራቸው የሚታወቅ ሲሆን፣ በተለያዩ የከተማይቱ ክፍል ዜጎች በወያኔ የጸጥታ ኃይሎች በመገደላቸው ምክንያት ከተማዋ የሰዓት እላፊ አዋጅ ታወጀባት አስመስሏታል። አዲስ አበባ የሚገኘው የአሜሪካን ኤምባሲ ሰራተኞቹ ወደ ባህር ዳር እንዳይሄዱ ለጊዜው ያገደ ሲሆን፣ ወደ ኢትዮጵያ ለሚጓዙ ዜጎችም የጉዞ ማስጠንቀቂያ በድጋሚ ሰጥቷል። በባህር ዳር የሚገኙ የወያኔ ኮማንድ ፖስት ባለስልጣኖች ሐሙስ ዕለት ህዝቡን በመሰብሰብ የወያኔ የጸጥታ ኃይሎች በዜጎች ላይ ግድያ አልፈጸሙም በማለት ወንጀላቸውን ለመሸፋፈን ቢሞክሩም ነዋሪዎቹ ግን ሐሰት በማለት ተከራክረዋል። በተለይ የእስማኤል አህመድ ቤተዘመዶች እስማኤልን የገደሉት የፖሊስ መታወቂያ ያሳዩ ዩኒፎርም የለበሱና የታጠቁ ፖሊሶች መሆናቸውን በመናገር አጋልጠዋል። በተያዘ ዜና እንደሌሎቹ የአገሪቱ ክፍሎች ሁሉ በከተማዋ የቱሪስት እንቅስቃሴ በጣም የቀነሰ መሆኑም እየታየ ነው። ታሳስና ጥሮራት በባህር ዳርና በሌሎች የሰሜን ክፍለ ሀገሮች ቱሪስቶች በብዛት የሚንቀሳቀሱበት ወሮች ሆኖ ሳለ በዚህ ዓመት የቱሪስቱ ቁጥር በጣም በመቀነሱ ባለሆቴሎች የመኝታ ክፍሎችን የክራይ ዋጋ በግማሽ ለመቀነስ ተገደዋል።
በዚምባብዌ እርሻ ውስጥ ተደብቀው ተገኝተዋል የተባሉ 34 ኢትዮጵያውያን ስደተኞች ሐሙስ ታህሳስ 27 ቀን ፍርድ ቤት የቀረቡ መሆናቸውን ኒውስ ዴይ የተባለው የዚምባብዌ ጋዜጣ በአምዱ አስፍሯል። ከፍርድ ቤቱ ሰነድ የተገኘው መረጃ ስደተኞቹ ታህሳስ 17 ቀን በአስተላላፊዎች አማካኝነት ወደ ዚምባብዌ የገቡ መሆናቸውና እርሻ ውስጥ ተደብቀው እንዲቆዩ መደረጋቸውን ገልጿል። ከ34 ስደተኞች መካከል አራቱ ከ11 እስከ 12 እድሜ ክልል ውስጥ ያሉ ልጆች መሆናቸውም ታውቋል። ስደተኞቹ ጉዳያቸውን ቢታይ ለጥር 11 ቀን ተቀጥሯል።
በአይቮሪ ኮስት 3 ታላላቅ ከተሞች ወታደሮች የደሞዝ ጭማሪ በመጠየቅ አመጽ ያካሄዱ መሆናቸው ታወቀ። አርብ ታህሳስ 28 ቀን ከኩለሊት ጀምሮ የአገሪቱ ሁለተኛ ከፍተኛ ከተማ በሆነችውና ቡአኬ ተብላ በመትጠራው ከተማ ተከታታይ የተኩስ ድምጽ ሲሰማ የነበረ መሆኑ ታውቋል። ዳሉዋ በሚባለው በአገሪቱ ማዕከላዊ ክፍል በሚገኘውና በአገሪቱ ሰሜን በሚገኘው ኮርሆጎ በተባለችው ከተማም ተመሳሳይ አመጽ መካሄዱ ታውቋል። በሁሉም ቦታዎች ወታደሮች ከጦር ሰፈራቸው በመውጣት ቁልፍ ቁልፍ የሆኑ የከተሞችን ቦታዎች የተቆጣጠሩ መሆናቸው የተሰማ ሲሆን፣ በአንዳንድ ቦታዎች ነዋሪዎች ከአካባቢያቸው በመውጣት የሸሹ መሆናቸው ይነገራል። ከቡርኪና ፋሶ ወደ አይቮሪ ኮስት የሚያስገባው መንገድንም የዘጉ መሆናቸው ታውቋል። ፈረንሳይ አይቮሪ ኮስት ውስጥ ከ900 በላይ የሚሆኑ የሰላም አስከባሪ ጦር ያላት ሲሆን የአይቮሪ ኮስት መንግስት የወታደሮቹን አመጽ ለማፈን የፈረንሳይን እርዳታ መጠየቁና አለመጠየቁ እስካሁን አልታወቀም። በሊቢያ የስልጣን ሽሚያና የጎሳ ክፍፍል አገሪቱን ወደ ከፍተኛ የእርስ በርስ ጦርነት ሊከታት ይችላል የሚል ስጋት ተፈጥሯል። ሰርት የተባለችው ከተማ ከአይሲስ ቁጥጥር ስር ለማስለቀቅ ከተቻለ በኋላ በተለያዩ ኃይሎች መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ መሄዱ ይነገራል። ብዙ ጎሳዎች ያሉባት ሊቢያ በጎሳ ሚሊሻዎች የተሞላች በመሆኗ ወደ አንድነት የሚወስድ አቅጣጫ ካልተያዘ ከፍተኛ ደም መፋሰስ ሊከተል እንደሚችል ብዙዎች ስጋታቸውን ይገልጻሉ። በምስራቅ ሊቢያ ካሊፋ ካፍታር በሚባለው ወታደራዊ መሪ የሚመራው አካልና በምዕራብ ሊቢያ በተባበሩት መንግስታት ድርጅት የሚደገፈው የአንድነት መንግስት ወደ አንድነት ሊመጡ ባለመቻላቸው በመካከላቸው ያለው ልዩነት እየሰፋ ሄዶ ወደ እርስ በርስ ጦርነት ሊያመራ የሚችል መሆኑ እየታየ ነው። ሐሙስ ታህሳስ 27 ቀን በኮንጎ ዴሞክራቲክ ሪፐብሊክ ምስራቃዊ ክፍል በባንቱና በፒግሚስ ጎሳዎች መካከል በተፈጠረ ግጭት 15 የባንቱ ጎሳ አባላት መገደላቸውና 37 መቁሰላቸው 65 ቤቶች መቃጠላቸውም ታውቋል። ነዋሪዎቹ መንደሪቱን ለቀው የወጡ ሲሆን ባለስልጣኖቹ እርምጃ ይወስዳሉ ተብሎ ይጠበቃል። የፒግሚ ጎሳዎች በህብረተሰቡ ዘንድ በእኩል አይን እንዲታዩ ትግል ሲያካሂዱ መቆየታቸው የሚታወቅ ሲሆን የባንቱ ጎሳ አባላት ፒግሚዎችን እንደ ሁለተኛ ዜጋ አድርገው ስለሚቆጥሯቸው አልፎ አልፎ ግጭት መከሰቱ አልቀረም። አሙስ ለተከሰተው ግጭት መነሻው ምን እንደሆነ ባይታወቅም ይኸው የአስተሳሰብ ልዩነት መሆኑ ይገመታል።
አድማጮቻችን፣ ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ረሃብ
ሽን ጭቃኝ ፈጃ ረሃብ ቀጠሮ ይሸጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል ይዘነዝላል ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ፣
ሆድ ዕቃ ደርቆ ሆድ ሲራብ፣
ተሟጦ አንጀት በአንጀት ሲሳብ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕድ ወዝ ሳታጥጥ፣ አድባሩ አብዳ ሳትፈረጥጥ፣
ጥንብ ሳይተርፋት ሜዳ አይጥ፣ የቤት ድመት ሳታማምጥ፣
በእመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ፣ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ፣ አይ ስንት ቀን ትሆን የራባ ዋይ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ፣
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ፣
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት፣
ቀጠሮ ይሰጣል ልቂት፣
ስንት መዓልት
ስንት ሌሊት፣
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ፣
በጣረ ሞት አክናፋቱ አንዣቦ በመቅሰፍ ትግሩ፣
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ፣ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋግል፣
እስትንፋስ ስለምንም ሳትል፣
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ፣
እንጂ የእኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል።
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘተራል ይደጋግማል ይተቻል፣
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል?
እና የምታውቁ ነገሩን እውነት ራብ ስንት ቀን ፈጃ?
በጣራ አፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመቅቅ?
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ፣ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ፣
ጥንባንሳ ሊጭር ሳይመጣ ቅንቡርስ ከጎጆ ሆጣራ፣
እንደ ፍካሪ ኢየሱስ ቃል በጣር መጽሐትን ሳጠራ፣
አንደበት ሳለህ ተናገር የምታውቅ የራብን ነገር፣
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር፣
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር፣
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር፣
የወር ነገር ስንት ያቆያል? ቀጠሮ ይሰጣል ልቂት?
ስንት ማአት? ስንት ሌሊት?
ስንት ሰዓት ነው ሰቆቃው? ስንት ደቂቃ ነው ጭንቁ?
እስቲ እናንተ ተናገሩ ተረባችሁ የምታውቁ።
ስንት ያቆያል? ስንት ያዘልቃል?
እውነት ራብ ስንት ቀን ይፈጃል? ስንት ያቆያል? ስንት ያዘልቃል?
እውነት ራብ ስንት ቀን ይፈጃል?
ማንያውራ የነበረ ክፍል 10። የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። ከ41 ዓመት በፊት መሆኑ ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ ያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። የስራት የማይደፈር የማይነካ መስሎ ንጉሱ የስልጣን ማጠየቂያ ሲዩመ እግዚአብሔር የተባለው ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተመኩርባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉምልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ ያገር ሉዓላዊነት ተደፍሮ በአይማኖትና በበየረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጽዮን ምስል ሰቅለው ኃይሌ ኃይሌ ባዮች የሥራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጽዮ ሥርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ሥርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጥቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጥቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በኪደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ሥርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬን ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከበረሰበ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጥቆና ነበር አለ። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ፣ ወኔን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመት ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ርዕዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት፣ ወኔና ጽናት ለመያዝም ራእይ፣ የፖለቲካ እምነት፣ አንቀሳቃሽ ርዕዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ እጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ርዕዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ርዕዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ እየዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰንን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ፣ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ፣ ሩጫው ለሹመት ከሆነ፣ ገዢ ተብየው ከተፈራ፣ ምሁር በጥቅም ተገዝቶ ከተልፈሰፈሰ፣ ባዕድ ነፃ ያወጣናል ተብሎ ከተጠበቀ፣ ትግል ሳይሆን ስለ ትግል ማውራቱ ከበዛ፣ መድፈር ከቶም ካቃተ፣ ወንኔ ስደት ከሄደ ወዘተ ያገር ፍዳ ባጭር ጊዜ የሚቆም አይሆን። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውም ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎርታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጨቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስተውሳቸውም በመፈለግ ነው። ጨቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚ ላይ ሚናው ዋነኛ ነው። አድርባውንና የጠቋኙን አጎጓቢ ማራቅ መነጠል አለበት። ኢያፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢያፓ ነው። ዛሬ ኢያፓ በአገሩ ህገወጥ ተብሎ ይጠቃል ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢያፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢያፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገም።
ዋታችን በድኖ ስንፋታችን እስቲገጣ ያው አካል መስተበልቶት እስኪዋጥ በዝምታ ለሳን ሸረሪት አድርቶበት ያውነቱ እስኪያከተም ትንታግ እሳት እስኪስ ለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነቱ ጣፈ ተሳበምን ላለን መንጋጋ መንጋጨላችን በቦክስ በተደፍ ቢወልቅ በትንታግ የጠይት አረር የአስጠላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በፈላ ፋንጃ ለምለም ስጋችን ቢጨቀጨቅ እንጨዋለን ደውነት ለሀቅ እንሞታለን እንጨዋለን ኤሎይ እንላለን ደም ስራችን ተበቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጎረን ለመቀመቅ ብንወርድም እንጨዋለን አንደክምም ከቶንም አንታክትም የሰው ልጆች ስቃይ እሪታ ረሃብ እርዛት ዋይታ እንደ ወዳቂ በያስፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምሬት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሸቱ በሸፍቃፎት መሸጎጡ እንጨዋለን እንጨዋለን እንላለን እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብሉጣ እንላለን እንጨዋለን እንጨዋለን እንጨዋለን
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 6 ጥንት በተማሪው እንቅስቃሴ መጀመሪያ ሰሞን ማን ነው ኢትዮጵያዊ ብሎ ገጥሞ የነበረው ሰው ዛሬ ግዜ ያለፈና የለየለት ጠባብ ሆኖ ከታሪክ ትቢያ ወድቋል። ጥያቄው ግን ዛሬም ወቅታዊና አንገብጋቢ ነው። ኢትዮጵያዊ ማን ነው? ጀግና ማን ነው? ሀገር ወዳድ ማን ነው? ለመሆኑ ሀገር ስንልስ ምን ማለታችን ነው? በዚህ ሁሉ መስክስ ዋሾውን ከሐቀኛው እንዴት እንለያለን? ከባድ ጥያቄዎች ናቸው ምላሽን የሚጠይቁ። ሀገር ምንድናት ብለው በድሮ ዘመን አዋቂዎች እየጠየቁ ሊያስተምሩም ሞክረው ነበር። ስለ ሀገር ሁሉም ዜጋ በቂ ግንዛቤ ነበረው ማለትም አይቻል። አንዳንድ አላዋቂዎች ብሔር የሚለውን ቃል ወጣት ተራማጆች ወይም ኢህአፓ ፈጠረው ብለው በክስ መልክ ሊያቀርቡ ሲሞክሩ ብንታዘብም ሀገርን በትውልድ ቦታው ገላጭ ብዙ ዜጋ ነበር ማለትም ሀገርህ ሲሉት ጎንደር፣ ጎጃም፣ ሸዋ ከፋ ሐረርጌ ወዘተ ባዩ ብዙ ነበር። አሳታሚው ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ይሉ እንደነበርም እናስታውሳለን። የህዝብ እርስ በርስ ግንኙነት የዳበረ ስላልነበረ አንዱ ጫፍ ስለሌላው የነበረው ዕውቀት የጫጫ ነበርና ሁሉን አቀፍ ብሔራዊ ስሜት ሊያድግ የቻለው ቀስ በቀስ ነው። የቢባልም ግን ጣሊያን አገራችንን ሲወር ህዝቡ በአብዛኛው ሀገሬ ብሎ ተሰልፎ ታግሏል። ከያካባቢውም ብዙ ጀግና አርበኞች ታግለው ተሰውተዋል። ሀገር ስንል ኢትዮጵያ ስንል ለኢሃፓ የግልጽና የማይለዋወጥ ትርጉም አለው። በመጀመሪያ ኢትዮጵያ ስንል የኢትዮጵያን ህዝብ ሁሉ ምርጦች እና ወርቆች የሚለውን አጓጉል ገለጻ አሽቀንጥሮ ጥሎ ማለት ነው ያቀፈ ነው። ሀገር ህዝብ ነው። እንዲሁ በደፈናው መሬት ወንዝ ተራራ ሸለቆ አይደለም። ስለዚህም ኢትዮጵያ ስንል የኢትዮጵያ ህዝብን ያቀፈች ያካተተች ለዚህም ቤት ሀገር የሆነች ምድርን ማለታችን ነው። ለዚህም ነው የጥቂቶች ኢትዮጵያ የብዙሃኑ አይደለችምና የሁላችንም መሆን አለባት ሲል ኢህአፓ ሲታገል የባጀው። ዛሬም ቢሆን የወያኔና ዘራፊዎች ኢትዮጵያ የህዝብ ኢትዮጵያ አይደለችም። ለነገሩ እነሱ ኢትዮጵያ ሲሉ በለበጣና ለማልበናበድ እንጂ አዴ አዴ ከሚሉት ክልል የወጣ ስሜትም ፍቅርም የላቸው ወያኔ አገር ወዳድ ሳይሆን ክልሉን አፍቃሪ ጠባብ በህረተኛ ቡድን ነው ዘረኛ ጎጠኛ ጠባብ ሁሉም መሰል ሲያሜ ይገልጻቸዋል ኢትዮጵያዊ ግን የሚለው ይጠናወታቸዋል ሊለብሱት ሲሞክሩ ግን ጥልጌት ይሆንባቸዋል ማቢወልድማ ይሆንባቸዋል የኢህአፓ አባላት ከሀገር በፊት ድርጅትን ያስቀድማሉ ኢህአፓ ኢትዮጵያዊነትን አላራመደም ብለው ሊከሱና ሊዋሹ የሚጥሩ ጥቂቶች አይደሉም ይህ ግን አንድም ውሸት ሌላም የግንዛቤ ጉድለት ነው ኢህአፓ አባላት ድርጅታቸውን ማፍቀራቸው የሚጠበቅና መሆንም ያለበት ነው ድርጅታቸውን የሚወዱትም ድርጅቱ ለኢትዮጵያና ለህዝቧ ጥቅም በመቆሙ ብቻ ነው መስመር ከለወጠና ለባዕድ ቀጥረኝነትን ከጀመረ ወይም ለጠቅማ ጠቅም ሲል ለሀገር ጠላት ከተንበረከከ አባላት ድርጅቱን መውደድ ይቀርና ዞር ብለውም አያዩትም ለዚህም ነው በየጊዜው ከውስጥ የሚበቅሉ ሙጃዎችና አንጃዎችን መንቅለው የሚያወጧቸው ለኢህአፓ ኢትዮጵያ ማለት በቅድሚያ ህዝቧ ማለት ነው ህዝብ ሲልም ጥቂቶች ምርጦችን ከበርን ወይ ተማርን ባይ ዘብናኖችን ሳይሆን ሰፊውን ሰርቶ አደር ህዝብ አፈርገፊውን ላቡን አፍሳሹን ጥሮ ግሮ ኑሮን ሊገፋ የሚሞክረውን ማለት ነው ያባ ሀገሬ የሚላት ለሁሉም ዜጎቿ መመኪያና መጠለያ መኩሪያ የምትሆነውን ማለቱ ነው ትግል ሲጀምርም የህዝብ እኩልነት ይከበር ያለው አገር ልትገነባ የምትችለው በዴሞክራሲና በእኩልነት እንጂ በጭቆናና በትምክህት ወይም በጠባብ ከፋፋይ ብሔረተኛነት አይደለም ብሎ በማመኑ ነው ለዚህም ነው የህዝብን መብትና እኩልነት የተጣረሩ ገዢዎች ሁሉ በመሰረቱ አሉትም አላሉትም ሀገርን የጎዱና እየጎዱም ያሉ ናቸው ብሎ በማመን አመሮ የታገላቸውና እየታገለም ያለው አንዱን ዝቅተኛ ሌላውን ደግሞ ገዢ ብሎ በህዝብ ደረጃ ልዩነትን ያተፈነ አገዛዝ አንድነትን ሊያጠናክር ከቶም አይችልም የክፍፍልን መሰረት ያኖራል እንጂ ለብሔረሰብ ቆመናል በሚልም የመብትን ፍትሐዊ ትግል ለክፍፍልና ግጭት ለግንጠላና መለያየት የሚያውሉትንም ኢህአፓ ሲታገላቸው አመታት አልፈዋል ኢህአፓ ማንም ራሱን ነጻ አውጪ ብሎ የሰየመ ቡድን የዚያ ህዝብ ብቸኛ ቀርቶ ሀቀኛ ወኪልም ብሎ በደፈናው ተቀብሎትም አያውቅም ዛሬ ከሀቅ በተጣላ መንገድ ያን ሰው በላረመኔ መንግስቱ የተባለ ነፍሰ ገዳይና የወንጀል ጭፍሮቹን አገረዳድ ወይም ጀግና ብለው ሊያቀርቡ የተነሱትም ሁሉ የሐሰት ታሪክ እየፈተሉ ናቸው የምንለውም ለዚሁ ነው መንግስቱና ጭፍሮቹ ብዙ መቶ ሺህ ዜጋን የጨፈጨፉ አውሬዎች ናቸው መንግስቱና ጭፍሮቹ ስንቱን አገር ወዳድ መኮንንና ወታደር ያረዱ አረመኔዎች ናቸው መንግስቱና ጭፍሮቹ ባበላሹት ሁኔታ የተነሳ የሀገር አንድነት አፈር በልቷል መንግስቱና ጭፍሮቹ የቀሽብር አራማጆችና ስንቱን መቶ ሺህ ወጣት የፈጁ ናቸው ታዲያ እንዴት በዚህ መንገድ ሀገርን ያደሙና የጎዱ ጉዶች ለሀገር አንድነት ቆሙ ተዋደቁ ይባላል እንዴትስ ጀግና ሊባሉ ይሞከራል የወያኔ መንጋስ ደግሞ በናቅፋ ተረግዞ በደደሪት መጨናገፍ ሲገባው ከተወለደ ጊዜ አንስቶ ኢትዮጵያን አንድነት ሲፈረስርና ህዝብን በጅምላ ጠላት ብሎ ፈርጆ ስንቱን የትግራይ ወጣት በጥበትና በህዝብ ጥላቻ ሲነዳና አልፎም ጭላት ያደርግ ቆይቶ በሀገር ግንጠላውም ገንጥሎልኝ ብሎ ባዕዳንን በመማፀን በታሪክ የመጀመሪያው አገዛዝ ሆኖ ሀገርን በክልል ሸንሽኖና ህዝብን በብሔረሰብ ከፋፍሎ እያለ እንዴትስ የኢትዮጵያ መንግስት ነው ተብሎ በቁም ነገር ለአጋርነትና ለትብብር ይታጫል ኢህአፓ ከተመሰረተ ጀምሮ ለኢትዮጵያና ለህዝቧ የገባውን ብሔራዊ ቃል ኪዳን ሳያፈርስ ታግሏል አንዳንዶች ከመጣው አገዛዝ ጋር ሲለጠፉና እስኪባረሩም ህዝብን ሊበዘብዙ ሲጥሩ ኢህአፓ በዚህ ቅሌታቸው አልገባም ምርጥነትን አቀንቅኖና ህዝብንም ንቆና ክዶ ለህዝብ የማይበጁ እርምጃዎችን ህዝባዊ ብሎ በማጭበርበር ከባለ ነፍጥ ጎን አልተኮለኮለም። ባዳን ሲያባብሉትም ካላችሁና ጥቅም ካገኘሁበት ብሎ ሀገርን የሚጎዳ ድርጊትን አልፈጸመም። ለምሳሌ ቤተ እስራኤሎች ወደ እስራኤል ሊጓዙ ሲነሱ በነበረው ኃይልና በቁጥጥሩ ከነበሩ ቦታዎችም የተነሳ ሊያደናቅፍ ወይም እንደ ሌሎቹ ማለትም እንደ ደርግ ወያኔና የኤርትራው ጀብሃ በህዝብ ሽያጭ ሊሰማራ ሲችል በዚህ ቆሻሻ መንገድ ሲጓዝ አልተገኘም። እንደ ወያኔ የደቡብ ሱዳን ስደተኞችን ይዞ ለሱዳን እያስረከበ በየመሽሩዕ ወይም እርሻ በግፍ አላስገደለም። ስደተኞቹን በሰላም ወደ ጎንደር ሸኛቸው እንጂ ቻይናም ከደርግ አብሩ ተባበሩ ስትል ደቡብ የመንም ቢሮአችሁን እዘጋለሁ ከደርግ ካላባራችሁ ሲል ወግዷል እንጂ ለጫናው አልተጎነበሰም። የነህርማን ኮሆነንም ግፊት ተቀብሎ ለወያኔ እጁን አልሰጠም። እስቲ ሌሎች የኢትዮጵያን ጥቅም አስቀድመን የባዕዳንን ድለላ ሳንቀበል ቀርተን ክብራችንን ጠብቀን ታገልን ይበሉ። እስቲ ሌሎች የኢትዮጵያን ጥቅም አስቀድመን የባዕዳንን ድለላ ሳንቀበል ቀርተን ክብራችንን ጠብቀን ታገልን ይበሉ። በ1997 ምርጫ ወቅት እንኳን በአሜሪካና እንግሊዝ ክፍት የህዝብን አድማ ያከሸፉት የተቃዋሚ ድርጅት መሪዎች ነን የሚሉት አልነበሩምን? ባለፈው ግንቦትስ የህዝብ ክብር ተጠበቀ ወይስ ህዝብ ለአፍረት ተዳረገ? ታሪክና ሀቅ የኢህአፓን ጽኑ ኢትዮጵያዊነት ያረጋግጣሉ። ታሪክና ሀቅ የደርግን ሆነ የወያኔን በተጨባጭ ጸረ ኢትዮጵያነት ይመሰክራሉ። አንዱ አገዛዝ ኢትዮጵያ ወይም ሞት ቢልም ሞትን ለህዝቧ በገፍ ሰጥቶ ሀገርን አሽመድምዶ ለወያኔ አጋልጦ ፈራርሷል። መሪ ተብየውም የአጤ ቴዎድሮስን መጨረሻ የራሱ ያደርጋል ብለው ፍጹም አማኝ የተከታዮቹ ሲጠብቁት ሸሽቶ ፈርጥቶ ዚምባብዌ ገብቷል። ይህ ታሪከ ብልሹ ደግሞ ቀና ታሪክ ያለው ይመስል ትዝታው እየተባለ መጽሐፍ ሲጻፍለትና ይህም ሲነበብለት እየታዘብን ነው። ሌላው ደግሞ ከተመሰረተ ጀምሮ የግንጠላን መጽሐፍ ሲደግም የቆየነውና በባዕዳን ድጋፍ ለስልጣን ሲበቃም ይህንኑ ዓላማውን ከግብ ለማድረስ እነሆ እስከዛሬ በዘመቻ ላይ ነው። ወያኔ ስልጣን ሲይዝ ኢህአፓ ለሹመት ሲሯሯጥና ጠባቦቹን ሲለማመን አልተገኘም። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ በወያኔ ያልቆሸሸ ታሪክ አለን ሊሉ ይችላሉ? ኢህአፓ ወደ ኋላ መለስ ብሎ ሀቅን ለማስፈር የተገደደው የውሸቱ ዘመቻና ጫጫታ በጣም ስለበዛና ዝምታም ውሸትን ሀቅ አድርጎ በመቀበል ደረጃ እንዳይወሰድ በሚል ነው። ኢህአፓ በዋናው ጠላት በወያኔ ላይ በማተኮር ትግሉን አስተባብሮ ለማጠናከር ቢጠርም ቆሻሻ ታሪክ ያላቸው የቆስላቸው ወይም ያፈሰሱትን የንጹሃን ደም እያስጓራቸው ነጋ ጠባ በኢህአፓ ላይ መዝመቱን ስለመረጡ ወያኔም የሐሰት ጠበኞቹን በብዛት ቀጥሮ በኢህአፓ ላይ ስላሰማራ ሐሰትን ሐሰት ውሸትን ውሸት ማለት የግድ ሆኖ ተገኝቷል። ወንጀለኞችም ከህዝብ ጎራ ለመከላከል ከመሞከራቸው በፊት ንስሐ ይግቡ፣ ህዝብን ይቅር በለን ይበሉ ማለቱም የግድ ሆኗል። ይባስ ብለው አንዳንዶቹ ኢህአፓን ራሱን በሽብርና በሌላም ሌላም ሊከሱ መነሳታቸውን መታዘብም ችለናል። ከዋሹ አይቀር ይበላሹ ነው አንዳንዴ። ኢህአፓን በኢትዮጵያዊነት ስሜት ማነስ ሊከሱ የተነሱት ለአገር ሲሉ ምን ትግል አካሂደዋል ብንል መልሱ አሳዛኝ ነው። ኢህአፓ ከጠባቦቹ ጋር ሲፋለም ወይም በቦታው አልነበሩም ወይም ህዝብን እየፈጀ ከነበረው ደርግ ጋር አብረው ሀገርን ሲጎዱ የነበሩ ናቸው። ወያኔም ለስልጣን ሲበቃ ከመቅጽበት የየብሔራቸውን ቡድን መስርተው አለና ለክፍፍል ብለው መሰለፋቸውን ታሪክ መዝግቧል። በአዲስ አበባ በተደረገው የሽግግር ጉባኤ የነበረውን አፋፋሪት እይንት ህዝብ አይቷል። የወያኔ አጎብጓቢ ሆነው ሲጮሁ የነበሩትንም ታዝቧል። ያባ ያገርን ጥቅም ማስቀደሙን ከግንባር መስረታ አንጻር የወሰዳቸው አቋሞች ምስክር ይሆኑለታል። ከዚያም በፊት ደግሞ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይመስረት ብሎ በመታገልና በውሱን ድርጅታዊ ምቾትና ስልጣን ሲል ላምባገነኖች ደጋፊ ያለመሆኑ ያገርና ህዝብን ጥቅም ለማስቀደሙ በቂ ምስክር ነው። ያባ በቀይ ሽብርና ከዚያም በፊት ነጻር ምጃ በተባለው ሲጨፈጨፍ የፍጅቱ ዋና ቀንቃኝ ከመሆን አልፈው በድርጊትም በየቀበሌው ስንቱን ከፈጁት መይሶኖች ጋርም ቢሆን በትግራይ መሬት ባቲምባ ከሻቢያ ጋር አብሮ ጦርነት በያሰ ላይ በመክፈት የመሪነት ሚና ከተጫወተው የቀድሞ ወያኔ መሪና አዲስ ቡድኑ ጋር የደርግ አባል ከነበር ኮሎኔል ጋር ወዘተ ለአገር ሲል በግንባር ተሳስሮ ለመታገል ሞክሯል። ግንባር ጥረቶችን ሁሉ ይሐባረርቷል ተባብሯል። አባላቱ ገንዘብም ጊዜም ሰጥተዋል። ሀገራዊው ትግል የግድ ያለውን መቀበል ግድ ሆነበት እንጂ የሀገርን ጥቅም በማስቀደሙ እንጂ ይሐባ ከነዚህ አይነቶቹ ጋር ጎን መሰለፍን የሚመርጥ አልነበረም። ሐቁ ይኮኖ ሳለ ያባ ህብረትን የማይፈልግ ወይም የሚመሰረትን ትስስር ካልወደደ የሚያፈርስ ነው ብለው የሚዋሹ አሉ። በመጀመሪያ ደረጃ ያባ ስለጠላውና ስለተቃወመው ብቻ የሚፈርስ ስብስብ ድሮውንም መሰረቱ የላላ ነበር ማለት ነው። በሻቢያ አጋፋሪነትና በኦነግ የበላይነት አላዋቂ የውጭ አገር የያኔ ቀንጅት መሪዎችን በማደናገር በሆላንድ ተቋቋመ የተባለውን ትብብር ለነጻነትና ለዲሞክራሲ የተባለ ስብስብን በወቅቱ ኢሃፓ አባል ሆኖ በነበረበት ህብረት ማለትም ኢዲሃግ ተቃውሞት እንደነበር የሚታወቅ ነው። ትብብሩ ለኢትዮጵያ የማይበጅ ግን ለእንገንጠል ባዮች የሚበጅ በመሆኑ ማለት ነው። በስሙ ውስጥ እንኳን የኢትዮጵያ ማለትን መቀበል የተቃወመ ስምስብ ነበርናም ከመወለዱ ተጨናግፏል። ያዘነለትና ከል የለበሰለትም ብዙ ዜጋ አልነበረም። ሐቁ ይህ እንጂ ምላተ ህዝቡ አቅፎታል ይባልለት የነበረውን ትብብር ኤኤፍዲ ኢሃፓ ስለጠላው ብቻ አልፈረሰም። ጠባቦች ገና ሲመሰረቱ ጀምሮ የህዝባችን ብቸኛ ወኪልና ተጠሪ ነን ማለት ይወዳሉና በዚሁ ውሸታቸውና ቀሸታቸው ኢሃፓ አጃቢያቸው መሆንን መርጦ አያውቅም። ወያኔም ኢሃሰ ከትግራይ ይውጣልኝ ሲልም ራሱን ብቸኛ የትግራይ ህዝብ ተጠሪ ብሎ ሰይሞ ነው። ዛሬ ኢሃፓን በጠረ ትግሬነት ሊከሱ የተነሱትም የወያኔ ገደል ማሚቶች ሁሉ በመሰረቱ ወያኔን የተቃወመ ወይም የተቸ ሁሉ ትግሬን ሁሉ የጠላ ነው የሚለውን የሐሰት መልእክት ለማስተላለፍ የሚለፉ ናቸው። ያባ ጸረ ትግሬ ለመሆን የሚችልበት ምንም ሁኔታ እንደሌለ ግን የትግራይ ህዝብም በቅድሚያ ያውቃል። ያባ ኢትዮጵያዊ አይደለንም የሚል መርሃ ግብር ካላቸው ጋር ግንባር ብሎ ጊዜ ሊያጠፋም ሆነ ውዥንብር ሊፈጥር መቼም ፈልጎ አያውቅም። ካለፈበት ተመክሮን በመነሳት ህብረት ህልውና ባላቸውና ካላቸው ድርጅቶች ጋር እንጂ 3-4 አባሎች ካላቸው የስሙላ ቡድኖች ጋር ከሆነ ፋይዳ የለውም ሲል አቋሙን ግልጽ አድርጓል። ይህን ማለቱን ህብረትን መቃወም ወይም መጥላት ሳይሆን ፍሬ ያለው ህብረትን መመስረት የሚቻለው ከዚህ በፊት ተመክሮ ባልተቀመ መንገድ ሳይሆን ከስህተትና ድክመት ተምሮ በአዲስና በተሻለ መንገድ ህብረትን ለመገንባት በመጣር ነው ብሎ ስለሚያምን ብቻ ነው። አገሩን የሚያፈቅርና ሰብዕናውን የሚያከብር ህዝብ ታሪኩን መንከባከብ አለበት። አገርን ካለፈው ትውልድ የተረከበው በተከፈለ ውድ መስዋዕትነት ነውና አገሩን ማስከበርና መጠበቅ የተረካቢው ትውልድ ኃላፊነትና ግዴታ ይሆናል። ታሪክን መርሳት አርበኞችንና ጀግኖችን ረስቶ ባንዳና ቡከኑን ጀግናና ነጻ ውጪ ብሎ ማቀፍ ሊደረግ ቀርቶ ሊታሰብም የሚገባው አይደለም። ያባና ያ ተወለደ ታሪክ የታለባቸውን ግዳጅ በድፍረት ተቀብለው ሊወጡ ሞክረዋል። ሙከራቸውን በነበረው ሁኔታና በነበራቸው እይታና እምነት መሰረት መሆኑንም የሚተበቅ መሆን ነበረበት። አገራቸው ኢትዮጵያ የምትበለጽግበትን መንገድ በመሻትና የጭቆና ስርዓትንም ለማስወገድ በመመኘት በተቃውሞ ጎዳና ሲጓዙ የክርስቲያናቸው የሚያመጣባቸው መከራና ስቃይ በተመለከተ ግንዛቤ ያጡ አልነበሩም። የትግሉ ነው ህይወቴ በሚል መንፈስ ታገሉ እንጂ ዛሬ እነዚህን ጀግኖች በማወደስና በመዘከር ፈንታ ተጭቆናና ጨቋኞች ጋር ሲተሻሹ የነበሩ ተመልሰው ሊከሱ ሊሆን እጅሏቸው ሲነሱ ማየቱና ማዳመጡ መቼም ህሊናን ይሰቀጥጣል። ሀገር ግዑዝ አይደለችም። ደግመን ደጋግመን እንዳልነው ሀገር ማለት ህዝብ ነው፣ ቅርስ ነው፣ ታሪክ ነው። ሰንደቅ ዓላማ እያውለበለቡ ሀገር ኢትዮጵያ እያሉ መስፈንና መጨፈር ሀገርን መውደድን አይገልጽም። ሀገርን መውደድ ማለት ለህዝብ ሲሉ መታገልን፣ መስዋዕትን ማስቀደም ማለት ነው። ኢያፓ በወቅቱ ከሌሎች የተለየው ለአገሩ ሊሰዋ ዝግጁና ሞት አይፈሬ ሆኖ በትግሉ ሜዳም ደሙን ለአገሩ በማፍሰሱ ነው። ታዲያ ማን ነው ዛሬ የኢያፓን ኢትዮጵያዊ ራዕይና ጀግንነት ሊጻረር የሞራል ብቃት ያለው? አጼ ኃይለ ሥላሴ አገር ጥለው ሲሸሹና አርበኞች የጣሊያን ጦርን በቆራጥነት ሲጋፈጡ ከትግሉ ሸሽተው የሄዱ ብዙዎቹ ከአጼውና ከእንግሊዝ ጦር ጋር ተመልሰው ለስልጣን ሲበቁ የታገሉት እነ በላይ ዘለቀ ሲሰቀሉና ሌሎችም ሲገለሉ የተጻፈው ታሪክ አሳፋሪ ሆኖ ቀጥሏል። ባንዳ ሲሾም የታገለው ሲተካ ማየቱ በስቶ ኢትዮጵያ አገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላም ተብሏል። ይህ ምጸት ዛሬም ቀጥሎ የታገለውን ትውልድ እያወገዙና በኢሕአፓም ላይ ውሸትን እያሰራጩ የትናንት ነፍሰ ገዳዮችና አገርን ከቶም ያልጠቀሙ ጉዶች መድረኩን እያጨናነቁና ባንዳ ለባንዳም ጀግና እየተባባሉ ታሪክን ሊከልሱ ሲፍጨረጨሩ እያየን ነው። ውሸት እስከ መቼ? ኢትዮጵያ ዛሬ የምትፈልጋቸው ልጆች ሰንደቅ ዓላማ እያውለበለቡ አገሬ አገሬ የሚሏትን ሳይሆን ሰንደቋን በልባቸው ተክለው ሕይወታቸውን ሊለግሱላት የተነሱትን የሐቅ ታጋዮችና ጀግኖች ነው። ፍቅር ፍቅር ብለው ከጠላቷም ጋር ሳይቀር መተቃቀፍን የሚሰብኩትን ሳይሆን በጠላቷ ላይ መራራ ትግልን የሚያደራጁትንና የሚዋደቁላትን ነው። ዛሬ ኢትዮጵያ ህልውናዋ በከሃዲው የመለስ ዜናዊ ቡድን ለአደጋ ተጋልጦ ባለበት የትግልንና የመስዋዕትነትን ታሪክ መዘከርና ለአዲስ ትውልድ ማስጨበጥ እንጂ ለአገር የሞቱትን በመቦጫጨቅ እና ገዳዮችና ከሃዲዎችን ሽብርተኞችንና ፈርጣጮችን ለማሞገስ የተሰማሩትን ከቶም አትፈልጋቸውም። አገርን በማዋረድና በመጉዳትማ ወያኔ ራሱ ይበቃ አይደል? ስለዚህም ውሸቱ ያብቃ። አገርን አሳልፎ ለካዲዎች መስጠቱ ያብቃ። መፍራት መራድ ያክትም። የጀግና አርበኞች ቆራጥነትን እንላበስ። የትግሉ ነው ሕይወቴን ጀግና ትውልድ ሰንደቅ እናውለብልብ። እውነቱ ተነግሮ ባላበቃበት ሀገር ለምንስ ይዋሻል? እስከ መቼስ ይዋሻል? ይቀጥላል። ከመቼበት ማደር ውሸት